በኢትዮጵያ በአሁኑ ወቅት የመንግስት አገልግሎት ለማግኘት ሲፈለግ አገልግሎት ሰጪዎች ከአሰራር ውጭ ገንዘብ ይጠይቃሉ የሚሉ ቅሬታዎች ተደጋግመው ይነሳሉ። አዲስ አበባ ከተማን ጨምሮ በርካታ ክልሎችም በዚህ አይነት ተግባር ላይ የተሳተፉ ሰራተኞችና አመራሮች ላይ እርምጃ መውሰዳቸውን ሲገልጹ ቆይተዋል። አንዳንዶች ግን ይህን ሁኔታ ሙስና በሚል ከሚታወቀው በትልቅ ዘርፎች ላይ ከሚደረግ ስርቆት ወይም ግራንድ ኮራፕሽን ከምንለው ማለት ነው ባለፈ ችግሩ መንግስታዊ መዋቅርን የያዘ መጥቷል ሲሉ የሚያነሱም አሉ። በአንጻሩ በመንግስት ሙስና ብሔራዊ ደህንነት ስጋት ነው በሚል ብሔራዊ ኮሚቴ አቋቁሞ ወደ ስራ ገብቶ እንደነበር መግለጹም የሚታወስ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? አስማማየ ነው ነኝ። ባለፈው ሳምንት የመሬት ፖሊሲ የተመለከተው ውይይት ወደ እናንተ ማድረሳችሁ ይታወሳል። ዛሬ ደግሞ ሙስናን በኢትዮጵያ ያለበት ደረጃና የደቀነው አደጋ የሚፈትሽ ውይይትን ወደ እናንተ የምናደርስ ነው የሚሆነው። በዚህ ጉዳይ ላይ ሶስት እንግዶችን ጋብዣለሁኝ። የመጀመሪያው እንግዳችን አቶ ሳሙኤል ካሳው ናቸው። ትራንስፓረንሲ ኢትዮጵያ በተባለው ተቋም ዋና ዳይሬክተር ናቸው። ትራንስፓረንሲ ኢትዮጵያ የሙስናን በመከላከል ሂደት ውስጥ ያሉ ጥናቶችና ሌሎችን በመስራት የሚታወቅ ተቋም ነው። አቶ ሳሙኤል እንኳን ወደዚህ ውይይት በሰላም መጡ። ለዚህ ውይይት ፈቃደኛ ስለሆኑ በጣም አመሰግናለሁ። በአሜሪካ ድምጽ አድማጮቻችን ስም
አመሰግናለሁ።
ሁለተኛው እንግዳችን በዚህ ጉዳይ ላይ በተደጋጋሚ የተለያዩ ሪፖርቶችን እና መግለጫዎችን ሲያወጣ የኢትዮጵያ ዜጎች ለማህበራዊ ፓርቲ እናውቃለን። በዚህ ውይይት ላይም እንዲሳተፉ በጋበዝነው መሰረት አቶ ግርማን በዚህ ውይይት ላይ እንዲሳተፉ እርሳቸውን ሰጥተውናል። አቶ ግርማ ሰይፉን የዜማ ፓርቲ ስራ አስፈጻሚ አባል ናቸው። መንግስታዊ በሀገር ደግሞ የአዲስ አበባ ከተማ ኢንቨስትመንት ኮሚሽነር ናቸው። በዚህ ውይይት ላይ የዜማ ፓርቲ ስራ አስፈጻሚ አባል በመሆናቸው ከፓርቲው ጋር ባለው ትስስር ነው በዚህ ውይይት ላይ የሚሳተፉት። አቶ ግርማ የአሜሪካ ድምጽ ባዘጋጀው በዚህ ውይይት ላይ ለመሳተፍ ስለመጡ በጣም አመሰግናለሁ።
እኔም ስለጋበዛችሁ አመሰግናለሁ።
ሶስተኛው እንግዳችን አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ሕግ ናቸው። አቶ ገብረ እግዚአብሔርም በዚህ አዘጋጀነው ውይይት ላይ ለመሳተፍ ስለመጡ በጣም እናመሰግናለን።
እኔም አመሰግናለሁ።
እንግዶችን አስተዋውቃለሁ። አሁን ቀጥታ ወደ ውይይቱ እንገባለን። ከወደ ውይይቱ ከመግባታችን በፊት ለአድማጮች ግልጽ ለማድረግ እንግዲህ በዚህ ውይይት ላይ የጸረ ሙስና ኮሚሽን ኃላፊዎችን ለማካተትም የአሜሪካ ድምጽ ከፍተኛ ጥረት አድርጎ ነበር። ነገር ግን ፈቃደኛ ባለመሆናቸው ውይይት ላይ ማሳተፍ አለመቻላችንን አስቀድመን ማሳወቅን ወዳለን። በውይይታችን ውስጥ በዋናነት በእነዚህ ጉዳዮች እያነሳን በዚህ ላይ ሀሳቦች የሚሰጥ ነው የሚሆነው። በተለይ ሙስናን በተመለከተ ቅድም ባነሳሁት ርዕሰ ጉዳይ ላይ ማለት ነው። ስለዚህ የውይይት ርዕሰ ጉዳዮቻችን እንጀምራለን። ከአቶ ሳሙኤል ከርሶ ይጀምርና ትራንስፓረንሲ ኢንተርናሽናል እርስዎ የሚመሩት እንግዲህ የኢትዮጵያን ቅርንጫፍ ነው እና የሀገሮችን የሙስና ተጋላጭነት ሪፖርት ያነሳል እና በቅርቡ እንኳን በ2023 በሚል ባለፈው የፈረንጆች ዓመትን ያወጣው ሪፖርት ላይ ኢትዮጵያን በ37.98 ደረጃ እንደያዘች ያነሳው ነገር አለ እና በኢትዮጵያ አሁናዊ የሙስና ሁኔታ ያለበት ደረጃ ምን ይመስላል? ተጋላጭነቱም አጠቃላይ ከእናንተ ሪፖርት እንነሳና በዛ ላይ እንወያያለን።
እሺ፣ አመሰግናለሁ። እንግዲህ የተለያዩ ሀገራዊና ዓለም አቀፋዊ ጥናቶች እኛም የምንሰራው የምንሰጣቸው አገልግሎቶች እንዲሁም የዕለት ተዕለት የህይወት ምልከታዎቻችን እንደሚያሳዩት ሙስና በሀገራችን በሁሉም መገለጫዎቹ እየገዘፈ እንደመጣ ነው። በሁሉም መገለጫዎቹ እንግዲህ በአይበሪውም በለው በኢንቫይሮንመንቱም በኒፖቲዝሙም በማኒፌስቶንሱም በሁሉም መገለጫዎቹ በጣም እየገዘፈ እንደመጣ እንዳለ ነው የሚያሳየው። የግሎባል ኮዋሊሽን አክሽን ትራንስፓረንሲ ኢንተርናሽናል ብለን እሱ የሚሰራው ቲሲአይ የሚባለው ጥናትን ይህን ሆኖ እየገለጸ ያለው በባለፉት 3 ዓመታት ጥናቱ ሀገራችን በጣም የተንሸራተተች እንዳለ ነው። እንግዲህ ዶክተር አብይ ወደ ስልጣን በመጡባቸው የመጀመሪያዎቹ 2 ዓመታት የተሻሉ ጥናቶች መጥቶ ነበር። ከዛ በኋላ ባለው ሁኔታ ግን በጣም እየተንሸራተተች ቅድም እንዳንደገለጸው በዚህ ዓመት 98ኛ ደረጃ ከ80 ሀገር 98ኛ ላይ መተናል ማለት ነው። በባለፉት ዓመታት 94 ከዛ በፊት በነበረው 87ኛ ደረጃ ሁላ ደርሰን የደረስንበት ጊዜ ነበር። አሁን ግን እየተንሸራተትን ነው። አሁንም በዚህ ሁኔታ ከቀጠለ ኢንፍሌሽኑ በጣም ሻርፕ እንደሚሆን እገምታለሁ። ከዚህ የበለጠ አዘቅት ውስጥ እንደምንገባ ነው የሚታየው። ምክንያቱም አሁን በሁሉም ዘርፍ ሬቦች ሀይ ባይ እያጡ የመጡበት ሁኔታ ነው እየተስተዋለ ያለው። ይሄ በጥናቶችን በምንሰጣቸው አገልግሎቶችን ጥናትና ምርምሮችን በእለት ተዕለት ምርቶችንም የምናየው የገዘፈ ችግር እየሆነ ነው። እንግዲህ በዚህ ደረጃ ላይ ያለ ብለን ነው እኛ የምንገልጸው። ማህበረሰብ እጅግ በጣም ተፈር እያደረገ ነው። አሁን አገልግሎት እንደ መብት የማግኘት ነገሩ በጣም እየጠፋ እየመጣበት ነው። አገልግሎትን መብትን በገንዘብ እየገዛ ያለበት ሁኔታ ነው ያለው ማህበረሰቡ እያቅጣጫው እጅግ በጣም የሚገርም ደረጃ ላይ እየደረሰ ነው። እኛ እንደምንሰማው አላክ ይባል የሚጣም የህግና የህግ ምክርና ድጋፍ አገልግሎት እንሰጣለን። በሱ ሰርቪሳችን ልጆቹ የሚመጡ ምሬቶች፣ ኮምፕሌንቶች ችግሩ ክለት ወድሎት እየገዘፈ እንዳለ የሚያሳዩ ነው። ይኸው ይሄ የሁላችን የሚለቀበት ኑሮ እንደመሆኑ መጠን ችግሩ በየአቅጣጫው እየገዘፈ ያለበት ሁኔታ ነው የሚስተዋለው።
እሺ፣ የአገልግሎት አሰጣጥን ጨምሮ በተለያየ መልገድ እንዳለ ያነሳቸው ጉዳዮች አሉና ዋና ዋናዎቹ ችግሮች የሚታዩባቸው የሚባሉ ዘርፎች ምንድን ናቸው? አቶ ሳሙኤል፣
እንግዲህ ቅድም ያልከው ይሄ የአገልግሎት አሰጣጥ ዘርፉ እጅግ በጣም የወረደበት ጊዜ ነው። አሁን የትም ሄደህ አገልግሎት ሰጪ ተቋማት ይፋ ገንዘብ የሚጠይቁበት ሁኔታ ነው እየተስተዋለ ያለው። በለው ኢሚግሬሽን እንጂ ልማት ተቋማት ሁላ እንዲህ እንደነት ችግር እየተስተዋለባቸው ነው ያለው።
አቶ ሳሙኤል በሰጡን ሀሳብ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለም ሊያነሱልን ይችላሉ። በእናንተ በኩልም ከዚህ በፊት በመንግስታዊ መዋቅሮች ድጋፍ የሚደረጉ የህገወጥ መሬት ወረራና የጋራ መኖሪያ ቤቶች ፍትሃዊ ይደላን በተያዘ የጥናት ውጤትን ከአራት በፊት የደረገው ማንሳት እንችላለን። ከዛም ባለፈን በተለያዩ መግለጫዎች ስታነሱ ነበርና የሙስናን ሁኔታ እንዴት ነው የሚገልጹት? ፓርቲያችሁ እንዴት ነው የሚረዳው?
አመሰግናለሁ አስማማው። እኛ የህልውና አደጋ ከሚጋርጡብን ነገሮች አንዱ በተለይ ደግሞ ድሆችን የበለጠ ድሃ እያደረገ ዜጎች የማህበራዊ ፍትህ የማያገኙበት ደረጃ ላይ ያደርሳቸው ከሚችሉት ነገሮቹ አንዱ ስማ ነው ብለን ነው የምናምነው። እያቆላመጥን እንድንጠራውም አያስፈልግም በሚልኛ ሌብነት ነው የምንለው እና ይህንን ጸያፍ ተግባር መከላከል አለብን። የምንከላከለው ግን በአንድ በጸረ ሙስና በሚባል ተቋም ብቻ ሳይሆን በአጠቃላይ እንደ ህብረተሰብ ይህንን ነገር የሚጠየቅ ማህበረሰብ ስንገነባ ነው ብለን እናምናለን። ያው ሙስና አለ ወይ ደግሞ ምንገባ አይመስለኝም እና አለ በደንብ ነው ያለው። ያለው ደግሞ በአገልግሎት ሰጪዎች በመንግስት ተቋማት ብቻ አይደለም። እኛ ሙስና አደጋ ነው ብለን እንትን እናደርጋለን። መገለጫዎቹ ያው ከተማ ውስጥ የሚታወቁ ናቸው። ከተማ ውስጥ አንዱ እኔ እንደ ከተማ መስተዳድርን በደንብ የምናውቃቸው ከመሬት ጋር የተያያዙት ሙስናዎች ናቸው። በተለይ የመንግስት ፈቃድ አሰጣጥ ያለባቸው ቦታዎች ላይ ፈቃድ ከመስጠት ጋር የተያያዙ ችግሮች አሉ። ይሄ ብቻ አይደለም፣ በዋነኝነት ህብረተሰቡን በተለይ በኢኮኖሚ ደካማ የሆነውን የህብረተሰብ ክፍል በእለት ከእለት ኑሮ በቅርብ ከሚያገኘው በወረዳ ደረጃ ለሚያገኛቸው አገልግሎቶች አፋጣኝ ምላሽ አያገኝም። አፋጣኝ ምላሽ ስለማያገኝ በተለያየ የምልጃ መንገድ የሚሄድ ሁኔታዎች አሉ። ያው ችግሩ የአገልግሎት ሰጪዎቹ የተቋማቶቹ ብቻ አድርገን ካየ ነው መፍትሄ አናመጣም። ብዙዎቹ ህጋዊ ያልሆነ ጥያቄዎቻቸውንም እንዲስተናገዱ በዚህ አይነት መስመር ስለሚንቀሳቀሱ ሰጪም ተቀባይም ያለበት እና ሲሪየስ የሆነ ስራ የሚፈልግ ችግራችን መሆኑን አምነን ነው እኛ የምንንቀሳቀሰው። እንደዛ ነው እኛ የምንረዳው።
ወደ አቶ ገብረ እግዚአብሔር ሊድና ከፍትህ ሚኒስቴር አንጻር ከህጎችም አንጻር ሙስናን በተመለከተ ለመከላከል የወጡ ህጎች ምንድን ናቸው? በዝርዝር እንኳን ባንመለከታቸው በእርግጥ እነዚህ ህጎች ለመከላከል የሚያስችል ተግባራዊነት አላቸው ወይ? ከዚህ ጋር የተያዘ እናንተ የሚሰራችሁ ጥናት ካለ አቶ ገብረ እግዚአብሔር።
አመሰግናለሁኝ። አስቀድሞ ከተነሳው ጥያቄ ጋር በቀጥታ ምላሽ ወደ መስጠት ከመሸጋገሬ በፊት አሁን እንደገለጽከው ያው አንዲት ሀገር ሙስናን ከመከላከል አንጻር ምን ምን አይነት እርምጃዎች ነው መውሰድ ያለባት የሚለውን አያይዘን መመልከት ያለብን አንደኛ ከህግ ማዕቀፎች ነው፣ ሁለተኛ ከተቋማዊ ስርዓት ነው። ከነዚህ ሁለቱም አንጻር ኢትዮጵያ ምን አይነት እርምጃ ወስዳለች የሚለው ነጥብ ስንመለከት ሙስናን ለመከላከል በዓለም አቀፍ ደረጃ ያስችላል ተብሎ ዓለም አቀፍ ቅብልነትን ያገኘ የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ፈርማ የህጎቹ አካል አድርጋለች። እንዲሁም የአፍሪካ ህብረት የሙስና መከላከያና መዋጊያ ኮንቬንሽንን ተቀብላ የህጎቹ አካል አድርጋለች። ሌሎችም ከዚሁ ከሙስና መከላከልና መዋጋት ጋር ተያይዞ የተፈረሙና የጸደቁ ዓለም አቀፍ ስምምነቶች አሉ። ወደ ብሔራዊ ህጎቻችን ስንመጣ ድሮ ጀምሮ ከታሪካዊ ዳራው ስንመለከተው ከንጉሠ ነገሥት አፄ ኃይለ ሥላሴ ጀምሮ ሲወጡ የነበሩ ህጎች ነበሩ። አሁን በተግባር ስንሰራበት እየሰራንበት የምንገኘው አዋጅ ቁጥር 881/2007 የተባለው የሙስና ወንጀሎችን ለመደንገግ የወጣ አዋጅ ነው። ከዚህ አንፃር ቅድም ከተጠቀስኳቸው ዓለም አቀፍ ስምምነቶች ጋር ተስማምቶ ተዋህዶ ወጣ ህግ ነው ብለን መውሰድ እንችላለን። ምናልባት በዓለም አቀፍ ደረጃ ሙስና ተብሎ የተለዩ የሙስና ወንጀሎች በዝርዝር ያስቀመጠ እንደመሆኑ መጠን ይሄ በሲኤን ኦዲሽን የተለያዩ ምዘናዎች የተደረገበት ሌጅስሌቲቭ ኢምፕሊመንቴሽን የሚባለው በኢትዮጵያ ያለችበት ደረጃ ጥሩ እንደሆነ ነው መመልከት የምንችለው ማለት ነው። ከተቋማት አንጻር ስናየው ሙስናን ለመከላከል ከተቋቋሙ ተቋማት አንጻር ስናየው ስነ ምግባርና ጸረ ሙስና ኮሚሽን የተባለው ጥቆማን ከመቀበል ጀምሮ እንዲሁም ትምህርትና ስልጠና ከመስጠት የተለያዩ ስራዎችን ለመስራት ከሙስና መከላከል ጋር ተያይዞ የተቋቋመ ተቋም እንደመሆኑ እንዲሁም ደግሞ ከወንጀል ምርመራና ክስ እንዲሁም ደግሞ ክርክር ጋር ተያይዞ በፍትህ ሚኒስቴር ስር የሙስና ወንጀሎች ዳይሬክቶሬት ጀነራል እየሰራ ይገኛል። ስለዚህ ኢትዮጵያ እንደ ሀገር በተቋምም በህግም ደረጃ ጥሩ ሂደት ላይ ትገኛለች፣ ጥሩ ደረጃ ላይ ትገኛለች ብዬ መጥቀስ እችላለሁ ማለት ነው። በተግባር ሙስና እንዴት ነው በአግራችን የሚለው ያው እንግዲህ ሙስና በየጊዜው መልኩ ቅርጹን እየቀያየረ መፈጸሙ የማይቀር ነው። ዋናው ነገር እዚህ ላይ መመልከት ያለብን ሙስና ይፈጸማል ወይስ አይፈጸምም የሚለው ላይ ሳይሆን ትኩረት ማድረግ ያለብን ሙስና ወንጀል መፈጸሙ ተከትሎ ተጠያቂነትን ማረጋገጥ እየተቻለ ነው ወይስ አይደለም የሚለው ላይ ትኩረት ማድረግ የተሻለ ይመስለኛል። ይህ ያው የህብረተሰብ ተሳትፎን ጨምሮ እንግዲህ አንድ ሙስና ወንጀል ተፈጽሟል ተብሎ ምርመራ የሚጀምርበት የራሱ የሆኑ መንገዶች አሉ። በተለያዩ መንገዶች ጥቆማ ሊቀርብ ይችላል። ይህም ፖሊስ፣ አቃቢ ህግ በራሱ መንገዶች የሚደርስባቸው የወንጀል ተግባራት ሲኖሩም ምርመራ እንዲጀመር ሊሰራ ይችላል። የተለያዩ ሌሎች ስቴክሆልደሮች ወይም ደግሞ ባለድርሻ አካላት የምንላቸው ከፌዴራል ዋና ኦዲተር ጀምሮ ሌሎች አካላት እንዲሁም ደግሞ እያንዳንድ ተቋማቱ ደግሞ የራሳቸው ውስጥ ኦዲተር ስላላቸው በእነዚህ ኦዲተር መነሻ ተደርጎ የሙስና ወንጀል ምርመራ የሚጀመርበት ክስ የሚመሰረትበትና ያው ክርክር ተከናውኖ የመጨረሻ ውሳኔ የሚሰጥበት ሁኔታ ስላለ ከዚህ አንጻር ኢትዮጵያ ጥሩ ደረጃ ላይ ትገኛለች ብዬ አስባለሁኝ። ቀደም ያሉ ተሳታፊ ከትራንስፓረንሲ ኢንተርናሽናል ጋር ተያይዞ የወጣው ሪፖርት ያው እኔም ስመለከተው ነበር። በኢትዮጵያ አቆጣጠር የ2015 ይመስለኛል ሪፖርቱ በ37.98 ደረጃ ላይ እንደምትገኝ ኢትዮጵያ ያሳያል ሪፖርቱ። ከዚህ በፊት ትክክል ነው ወደ 94 እስከ 87 የደረሱበት ጊዜም ነበረ። እንደገና ደግሞ ወደ 103-104 ደግሞ የወጣንበት ጊዜም ስለነበረ ያው ዝሮ ዝሮ ይሄ አማካኝ ውጤት ነው ብዬ ነው የማስበው። ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጸመ የተባሉ ወንጀሎችን ከስር ከስር ክትትል እየተደረገ ምርመራ እየተከናወነ የህግ ተጠያቂነትን ማረጋገጥ እስከተቻለ ድረስ ሙስናን መቀልበስ ይቻላል የሚል ሀሳብ ነው ያለኝ።
እሺ፣ አድማጮች የተከታተላችሁ ያላችሁት ሙስና በኢትዮጵያ ያለበት ደረጃ ላይ ደቀነው አደጋ ምንድነው በሚለው ጉዳይ ላይ የአሜሪካ ድምጽ እንግዶችን ጋብዞ በዚህ ላይ ያደረገ ያለውን ውይይት ነው። አቶ ሳሙኤል ወደ እርስዎ ልምጣና አሁን አቶ ገብረ እግዚአብሔር ሲያነሱ የኢትዮጵያ ያለችበትን ሁኔታ በተሻለ መንገድ እንደሆነ ገልጸዋልና ቀደም ብሎ ደግሞ ያነሷቸው ችግሩ ሰፊ ነው የሚል ነገር አንስተዋል። ከዚህ አንፃር ምናልባት የሚሉን ነገር አለ?
እሺ፣ አቶ ገብረ እግዚአብሔር ያሉት ልክ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በጣም ዝቅተኛ ደረጃ ላይ የነበርንባቸው ጊዜዎች ነበሩ። ለምሳሌ ጠቅላይ ሚኒስትር አብይ በስልስ አመት ላይ ኢትዮጵያ ውጤት እንደሚያሳየው የኮራፕሽን ተፈልፍኔ ኢንዴክስ ውጤት እንደሚያሳየው 114ኛ ደረጃ ላይ ነበር የነበር ነው። 180 ሀገሮች ማለት ነው። ይሄ በጣም ዝቅተኛ ከሚባሉት ሀገሮች መካከል ነው የነበር ነው። እንግዲህ ዶክተር አብይ የመጡበት አመት ፐርፎርመንስ ማለት የመጡበት አመት ውጤት ማለት ከእሳቸው ከመምጣታቸው ጊዜ አንድ አመት በፊት የነበረው ፐርፎርመንስ ማለት ነው። ስለዚህ እዛ ደረጃም ላይ ነበርን። ግን ዶክተር አብይ ስልጣን ከመጡ በኋላ ጥሩ ነው ኢትዮጵያን ቅሰን ነበረ። ለምሳሌ እሳቸው ከመጡ ከአንድ አመት በኋላ ወደ 94ኛ ከዛ በኋላ 96ኛ ከዛ በኋላ ባለው አመት 94ኛ ከዛ በኋላ ባለው አመት እንግዲህ ትልቁ ውጤታችን ነው ወደ 87ኛ መተን ነበር። በባለፉት ሁለት አመታት እንደገና በጣም አሽቆልቶ በባለፈው አመት ወደ 94 ተመልሰን ነበር። ዘንድሮ ደግሞ ቆልጠን ወደ 98 እንግዲህ ይሄ ቁጥር ነው። አንድ ነገር ደግሞ ምን እንደሚያደርግ የሚመስል ይህ ጥናት የሚያቀላው ፐርሰፕሽን ነው። መሬት የሆነ የወረደውንም ነገር ግን አብሮ ማየት ያስፈልጋል። መሬት ላይ ያለው አድማ ለመውለት ሁላችንም የምንኖርበት ዓለም እንደመሆኑ መጠን የምናየው ነው። ከዛ በተጨማሪ ትራንስፓረንሲ ኢትዮጵያ የተለያዩ አገልግሎቶች ይሰጣል። በአገልግሎት ውስጥ የሚያቸው የተለያዩ ጭምርቶች አሉ። ሆኖ ማለት መንግስት የተለያዩ ግብ የተለያዩ የሚሰራ እየሞከረ እንዳለ ሁላችን የማንክደው ሀቅ ነው። ይቀጥል ይበል የሚያሰኝ ነው። ግን መሬት ላይ ያለው ጭምር መቅረም ደግሞ ከእለት ወደ እለት እያበጠ ነው። እጅግ በጣም ወደ ከፋ ደረጃ እየመጣ ነው። አልሞስ ሁሉም ሴክተር በሙሉ ደረጃ ላይ እየደረስ ያለንበት ሁኔታ ነው ያለው። ሙከራዎቹ እንዳሉ ሆነው ማለት ነው። በተለይ በተለይ ደግሞ ቅድም ስትገልጸው የነበረው የአገልግሎት አሰጣጥ ስትሆኑ እጅግ በጣም ከመቼውም ጊዜ በላይ እየመቀዘ አገልግሎት በገንዘብ ብቻ የሚገኝበት ሁኔታ እየተስተዋለ ያለበት ሁኔታ ነው ያለው። የተለያዩ ሙከራዎች ያሉ ጥሩ ነው። በመንግስት ወገን እየተሞከሩ ያሉ ነገሮችን ቅድም ስለው እንደነበረው ጊዜያዊ ብሔራዊ ኮሚቴን ከማቋቋም ጀምሮ በእርግጥ ከዚህ ጎን ለጎን ወይም ከዚህ በፊት ሊጠበቅ በዚህ ጉዳይ ላይ የተቋቋሙ የፍትህና የዴሞክራሲ ተቋማት የተሻለ የማጠናከር ስራ ማንነታቸውን በአግባቡ እንዲወጡ የማድረግ ስራም አብሮ መሰራት አለበት ብለን ነው የምናምነው። ይኸው ምንድን ነው የሚያሳየው የተለያዩ ሙከራዎች ቢኖሩም ክሉ የተለያዩ ጥናቶች ሲተወልተር ነ በነገራችን ለራሱ ኮሚሽን የፌዴራል የጸረ ሙስና ኮሚሽንን የጊዜው ሴክተር በዝ የሆኑ ጥናቶችን ያሳየ ያጠናል። እኛም የተለያዩ ጥናቶች እናጠናል። የእኛን ጥናት የፌዴራል ዲስትሪክት ኮራፕሽን ኮሚሽኑን ጥናት የሚያሳየው ችግሩ ከእለት ወደ እለት ከአመት ወደ አመት እየገዘፈ እንዳለ ነው። ይሄ ኦፍኮርስ ፓርቲሽን ስተዲውም የተመሰከረ ነው። ጥናቶችን ደግሞ ጥረቶችንም መዘንጋት የለብንም። እነዚህ ጥረቶችም እዚህ በተሻለ ሁኔታ ይንቀራሉ። ለምሳሌ ካልተፈጸሙ መንግስት አንበሳውን ድርሻ ውስጥ የጸረ ሙስና ትግል በአግባቡ መምራት ካልቻለ ፎርሹር ይንካንትን አመንግስቶን ብሴት ወደ የተጠረሱ የምንላቸው አሁን በአንዱ አካሄድ ከሄድን ወደ የተጠረሱ የምንላቸው አገሮች ውስጥ እነሱ መሀል እንደምንሆን ብዙ መጠራጠር ነገር ያለ ነው። ያው አቶ ገብረ እግዚአብሔር አሊችንም እንትላለ ይስማማለ ማለት የተለያዩ ጥረቶች አሉ። ኢትዮጵያ ሀገራችን በነገራችን ላይ የህግ ችግር የለባት። ምናልባት ከተነሳ የአፈጻጸም ችግር ነው ኖር የሚችለው የሚስተዋለው ምሱ ነው እንጂ ህጋዊዝ በጣም ጥሩ ነው። ኢንሃ መሬት ላይ ወርዶ የምናየው ነገር የተለያዩ ጥናቶችን የሚያሳዩት እኛም ግሎባል ኢንፎርሜሽናችንን ሁኔታ የዓለም አቀፍ ትምህርታችንን የሚሰራቸው ጥናቶች የሚያሳዩት ከዓለም አቀፍ ትምህርቶች የጥናት ተቋማት እየሰሩ ያሉት ውጤት እንደሚያሳየው በጣም አስፈላጊ ደረጃ ላይ እየደረሰ ነው።
የውጤቶቹን ተፈጻሚነታቸውን በተመለከተ ተግባራዊነቱን በተመለከተ ለብቻው ስለ ደግሞ ሐሳቦችን እንሰጥበት ይሆናል። አሁን አጠቃላይ በኢትዮጵያ ያለው ሙስናን ሁኔታ አደጋው ምን ያክል ነው የሚለው ላይ ሐሳቦችን ታንጸባርቁ ስለፈለኩኝ ነው። የአቶ ግርማ ወደ እርስዎ ልምጣ። ቅድም አቶ ገብረ እግዚአብሔር ያነሷቸውን ሐሳቦች መነሻ አድርጌ አቶ ሳሙኤል አንስቻላቸው ነበር። እርስዎስ ከአጠቃላይ ከሙስና ሁኔታ አንጻር ከተነሱ ሐሳቦች አንጻር የእርስዎ የሚሉት ነገር ካለ?
አቶ ገብረ እግዚአብሔር ያነሱትን አሁን አቶ ሳሙኤልም ሰከንድ ያደረጉት የህግ ችግር ያለብን አይመስለኝም። ስለዚህ ህጎቹ የዓለም አቀፍ ድንጋጌዎችን ተቀብለን የህጋችን አካል አድርገን መሄዱ ላይ ችግር የለብንም። እኔ እንደነ ሳሙኤል ወይም ደግሞ ተጠርቶ ያልመጣው የጸረ ሙስና ኮሚሽኖችን አጥንተው ሊያረጋግጡልንና በትክክል ሊነግሩን ይገባል ብዬ ማምነው ሁልጊዜ ጠቅላይ ሚኒስትሩ ስቴ የሚያደርጉት ነገር አለ። መንግስታዊ መዋቅር ድጋፍ ያለው ሙስና ባለፉት 5-6 ዓመታት ውስጥ አስጥነናል እያሉ ይናገራሉ። ይህንን እንደ ዜጋ ዝም ብለን ልናውቅ አንችልም። በጥናት መደገፍ አለበት። እነዚህ ነገሮች በተለይ ግራንድ ኮራፕሽን ወይም ስቴት ሌቭል ኮራፕሽን የምንላቸው ብዙ የውጭ ምንዛሬ በመንግስት ባለስልጣናትና የመንግስትን መዋቅር በያዙ ሰዎች እየተደገፈ ወደ ውጭ የሚሄድበት እንደዚህ አይነት ነገሮች የመንግስት ፕሮጀክቶች በሙስና ምክንያት ተሽመድምደው የሚቀሩበት እንደዚህ ነገሮች ጥናት ተደርጎ መቅረብ ይኖርበታል። ቀደም እንዳልኩት እነ አቶ ሳሙኤልም የሙስና ተቋማትም ይሄንን ቢያረጋግጡልን ጥሩ ነው ብዬ ነው ማምነው። እኔ ተጠያቂነትን በሚመለከትም ቅጣቶ ገብረ እግዚአብሔር ያሉት ጋር የማልስማማው ተጠያቂነት ይረጋግጣል የሚለውን ጥያቄ ስንጠይቅ አዎ የሚል መልስ ለማግኘት አንችልም። ይረጋግጣል ለማለት ማንችለው ሰዎች በሙስና ተያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ከይወጣሉ እንጂ ሲቀጡ እና ትምህርታዊ ሆኖ ለካ እንደዚህ አይነት ነገር ውስጥ መሳተፍ ጦስ አለው የሚባለበት ደረጃ ላይ የደረሰን አይደለም። ይሄ አቃቢ ተቋሙ በተለይ እኛ በአዲስ አበባ ደረጃ በዚህ ጉዳይ በጣም ብዙ ሰራተኞች ይባረራሉ። ግን የህግ ተጠያቂነት ሰምተን አናውቅም። እኔ ቅርብ እንደሆነ ሰው በዚህ ጉዳይ ላይ መረጃ አይኖረኝም። ከፖለቲካ ስልጣናቸው እንደዚህ ምናምን መወገዳቸው እንደተጠበቀ ሆኖ ግን ተጠያቂነት ተረጋግጦ ህዝቡ አውቆ በዚህ አይነት ነገር ውስጥ መሳተፍ አደገኛ ነው የሚባለው ነገር መታወቅ ይኖርበታል። አሁን ግን መሬት ላይ ያለው ነገር መሬት ላይ ያለው ሀቅ ግን ከተባለ ዜጎች ጉዳያቸውን ለመፈጸም አገልግሎት የሚሰጡ የመንግስት ተቋማት ጋር ብቻ አይደለም፣ በግል ተቋማትም ጋር በተለይ የግል ተቋማትን የሚያቀርቡት ነገር እጥረት ያለበት ሆኖ ከተገኘ ሰዎች ያለ ምልጃ አይንቀሳቀሱም። ባህል እየሆነ እየመጣ ነው። ሰውም የመስጠት ሌላኛውም ደግሞ አገልግሎቱ በክፍያ ካልሆነ አልሰጥም የሚባልበት ደረጃ ላይ እየደረስን ነው የሚሉ ነገሮች አሉ። ይህን ነገር አደገኛ ነው፣ ጥሩ ሁኔታ ላይ ነው ያለ ነው ብለን ተዘናግተን የምንተው ሳይሆን ይሄ ነገር ወደፊት ይሄዳል ነው። እኔ አንድ በሙስና መከላከል ላይ የማልስማማበት ነገሮች ሙስና እኮ በፍጹም ማስቀረት አይቻልም የሚል ለሙስና በር የሚከፍ አጠያየ ሙስናን መከላከል አንችልም ብለን ሀፈርትድ ሆነ በሙስና ትግል ውስጥ ስንገባ ስለዚህ ለተወሰኑ ሰዎች ይፈቀዳል የሚል ስሜት መልእክት ያስተላልፋል። ስለዚህ መከላከል የማይቻልባቸውን ነገሮች ሰዎች ግን ያደርጋሉ። ይሄ ሁሉ ሲባል ግን በከተማ መስተዳድር ደረጃ እኛ በተቻለው በምንችላቸው መንገዶች ሁሉ ይህንን ለመዝጋት እየሞከረ ውጤት ያገኘንባቸው ቦታዎች አሉ። ሁሉም ነገር ጨለማ ነው ብለን ማለት አንችልም። ግን ብዙ መስራትና ህዝቡን
ምናልባት የከተማ አስተዳደር ያው እርስዎም የሚመሩት ተቋም ስላለ በዛም መነሻ አድርገው እንደነገሩን እገነዘባለሁ። ምክንያቱም የከተማ አስተዳደሩ እንደ መንግስት በዚህ አካባቢ ስላካተትናቸው የራሳቸው የሆነ ሀሳብ ይኖራቸዋል። ግን እርስዎ በሚመሩትም ተቋም ስላለ ምናልባት የዛን ምሳሌ አድርገው እንዳነሱልኝ አቶ ግርማን ታሳቢ አድርጋለሁኝ። ቅድም አቶ ግርማን ተደጋጋሚ ስላነሱት የጸረ ሙስና ኮሚሽን ወደ ቀጣዮች ጥያቄዎች ከመሄድ በፊት የሱን ግልጽ ለማድረግ ያክል አድማጮቻችን፣ ጸረ ሙስና ኮሚሽን በጉዳዩ ዙሪያ ያሳወቀናቸው በዚህ ውይይት ላይ እንዲሳተፉ የዋና ኮሚሽነሩን አናግረን ነበር። ዶክተር ሳሙኤል እርሳቸው ምክትላቸው በዚህ ውይይት ላይ እንዲሳተፉ ነግረውን ነበር። ምክትላቸውን አቶ ቪዶን ለማግኘት በርካታ ጥረት አድርገን በስተመጨረሻም ተሳክቶልን እርሳቸውን በምናናገርበት ጊዜ ጉዳዩ እርሳቸው እንደማይመለከታቸውና ሌላ ምክትል ኮሚሽነር እንደሚመለከት አናግረው ምላሽ እንደሰጡን ገልጸውልን ነበር። ከዛ በኋላም ተደጋጋሚ ጠበቅ ምላሽ ማግኘት አልቻልንም። ለዚህ ነው የጸረ ሙስና ኮሚሽን በዚህ ውይይት ላይ እንዲሳተፍ ከፍተኛ ጥረት አድርገን ፈቃደኛ ባለመሆናቸው ሳይካተቱ ቀርቷል የሚል ሀሳብ የሰነዘር ነው። ይህን ግልጽ ለማድረግ ፈልጌ ነው። የተጠያቂነት ጉዳይን ቀጥሎ እናነሳዋለን ብዬ አስቤ ስለነበር አቶ ግርማ አሁን በትኩረትም በሀሳቡን አንስተውታልና ወደ አቶ ገብረ እግዚአብሔር ወደ እርስዎ የምመጣው በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በእናንተ ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና አለ ወይ ይህንን ተጠያቂነቱን? ቅድም አቶ ግርማ የሚያነሷቸው ሀሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የተሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሀሳብ እንስማ። አቶ ገብረ እግዚአብሔር
አመሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሀሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ያው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ ይቻለ አንድ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ ምሽማርም ወንጀል አንድ አካል ስለሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቀደም እንደገለጽኩት ከትንሽ ዋይ ቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የስራ አካላት ጨምሮ ከሚሰራበት ተቋም ጀምሮ ሙስና የማይፈጽም ሰው ለማለት አንችልም አለ። ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆም ነው ከተጠያቂነትም ያዳነው ሰው አለ ብያል ወስድም ነው እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ከባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ሳት ሸሸነባቸው ኤሪያዎች ነበሩ። ወደ 1.8 ቢሊዮን ገንዘብ የተጨበረበት ሁኔታ ነበር። ግኝት ራሱ ያው ኮስት ባሉ ሰራተኞች ከቶፕ ሌቭል ማኔጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፈበት ወንጀል የምን ግኝት ተገኝቶ ነበር የዛሬ 2 ዓመት። ለምሳሌ እኔ ለጥናት አካል ስለነበርኩኝ የጥናት አባል ስለነበርኩኝ ከዛ ችግሮቻችን እንድነው የሙስና ወንጀል በመከላከል ረገድ ምንድነው ችግር የሆነብን የሚለው ፍርድ ቤቶችን አቃቢ ህግን ፖሊስን ያካተተ አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቅድም የገለጽኳቸው ህጎች አሉ፣ ዓለም አቀፍና ብሔራዊ ህጎች አሉ። በእነዚያ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ ይሄ በአፈጻጸም ነው። ለምሳሌ አቃቢ ህግ ክስ ይመሰርታል፣ ይከራከራል፣ በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቅድም የጠቀስኩት አዋጅ ቁጥር 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣቶቻቸው ሙሉ በሙሉ ያለመተግበር ክፍተቶች መኖራቸው ጥናታችንም አሳይተዋል ማለት ነው።